የምሽቱ ሐኪሞን ይጠይቁ በጭንቀትና በሚያስከትላቸው ጣጣዊ ዙሪያ ያተኩራል። ጭንቀት የሰውነታችንን በሽታን የመከላከል አቅም በማዳከም ለተለያዩ የህመም አይነቶች እንደሚያጋልጥ የመስኩ ባለሙያዎች ይናገራሉ። ሙያዊ ትንታኔውን የሚሰጡን የዩናይትድ ስቴትሱ ባሮ የነርቭ ህክምና ተቋም መምህር ተመራማሪና የነርቭና የአእምሮ ሐኪሙ ፕሮፌሰር ዮናስ እንዳለገዳ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው።
ፕሮፌሰር ዮናስ እንዳለገዳ የሐኪሞን ይጠይቁ ደንበኛ ነዎት። አድማጮቻችን በተለያየ ሙያውን የሚመለከቱ ጥያቄዎች ደጋግመው ያገኙታል። ዛሬም እንደወትሮው ለሱ ሙያ ቀረብ ባሉ ጥያቄዎች መልሰን ተገናኝተናል። በቅድሚያ ለጊዜው አመሰግናለሁ።
ደስ ይለኛል አሉላ። እንግዲህ በተቻለ መጠን የጋን መብራት ላለመሆን ለመሞክረው ለለችኝ እውቀት ለማካፈል ከሌላውም ለመማር ደስ ይለኛል።
የምሽቱ የሐኪሞን ይጠይቁ ፕሮግራማችን በጭንቀትና በሚያስከትላቸው ጣጣዎች ላይ ያተኩራል። ምንም እንኳን በተለያዩ ጊዜያት በተለያዩ ምክንያቶች ለሚያስጨንቁ ሁኔታዎች መጋለጥ ሰው የመሆን እጣ ጨርሶ ከጭንቀት የነጻ ህይወት ባይታሰብም ከኑሮው ከህይወት ሁኔታዎች አንዱ ነውና አብዛኛው አድማጮቻችን የሚኖሩበት ኢትዮጵያም ሆነ በውጭ ሀገር የሚኖሩ ወገኖች ጭምር ግል ህይወት ከሚገጥሙ የተለያዩ ፈተናዎች በተጨማሪ በተለይ በአገራቸው ባሉ ባልተቋረጡ አስጨናቂ ሁኔታዎች በዘም ያለ ጊዜ የፈጀ ጦርነትና መፈናቀል ረሃብ፣ ርዛት፣ እጅግ የበረታ የኑሮ ውድነትን ጨምሮ በተለያዩ አስቸጋሪ ሁኔታዎች ውስጥ እያለፉ በመሆናቸው በሚሊዮኖች የሚቆጠሩ ለከፋ ጭንቀት የሚዳረጉበት ለአእምሮ ጤናም መታወክ መዳረጋቸውን በተለያዩ ሁኔታዎች ይገለጻል። የጭንቀት ጉዳይ መፍትሄ የሚሻ ትኩረት የሚፈልግ ጉዳይ ሆኗልና ጭንቀት በሰውነት በሽታን የመከላከል አቅም ላይ የሚያሳድረውን የበረታ ጫናና የተለያዩ የሰውነት ክፍሎች በጭንቀት የተነሳ ለበሽታ ሊዳረጉ የሚችሉባቸውን ሁኔታዎች ቢያስረዱንና በዚህ ብንደረደር።
እሺ፣ አመሰግናለሁ አሉላ። ጭንቀት ወይም በፈረንጆቹ ስትረስ ይባላል፣ በብዙ መንገድ ይገለጻል። እንግዲህ በእንግሊዝኛ ቋንቋ ባዮሳይኮሶሻል ሞዴል ማለትም ሰውነት ውስጥ የሚንቀሳቀሱ በሰውነት ውስጥ የሚኖረው ተጽዕኖ፣ እንደገና በስነ ልቦና፣ እንደገና ደግሞ በሶሻል በህብረተሰብ ኑሮ ውስጥ የተለያየ ተጽዕኖ አለው። ለምሳሌ ያክል አንድ ሰው ራት ከምሽቱ 2 ሰዓት ይበላል ይባል፣ እዛ በኋላ ውሃ ብቻ ነው የሚጠጣው፣ ምንም አይነት ምግብ አይበላም። ልክ በኢትዮጵያ አቆጣጠር ከሌሊቱ 10 ሰዓት ማለትም በፈረንጆቹ 4 AM አካባቢ ይሄ የጭንቀት ሆርሞን የስትረስ ሆርሞን የሚባለው በፈረንጆቹ ኮርቲዞል ይባላል። እኛ እንግዲህ ርጋጨት የለም ለው ይችላል ስሙ አለ እሱ ከፍ ይላል። እና ይሄ ምንድን ነው የሚያደርገው? ደም ውስጥ የሚንቀሳቀሰው የስኳር መጠን እየቀነሰ ስለሚመጣ እንግዲህ ከየትም ከየትም ብለህ ይላል ሰውነቱ እና ወደ ደም ስኳር እንዲመጣ አድርጊዋል። አሁን ተነስቶ እንደ ታዛዥ ኮርቲዞል ሄዶ ጉበት ውስጥ ለክፉ ቀን የሚቀመጥ ስኳር አለ፣ በእንግሊዝኛ ቋንቋ ግላይኮጅን ነው። እና ያንን ሄዶ እንዲለቀቅ ያደርግና ደም ውስጥ ያለው የስኳር መጠን ሁልጊዜ በ50 እና 100 መሀል እንዲቆይ ይፈልጋል። ከዛም በላይ ለስኳር በሽታ ያጋልጣል። ከዛም በታች ለዚዎች እንደ ሲዥር እንደ ችግሮች ሊያመጣ ይችላል። ስለዚህ ይሄ የጭንቀት ሆርሞን ኮርቲዞሉ ይህንን የባዮሎጂካል ስትረስ ነው። ሰውነት ከየትም ከየትም ብለ ስኳር አምጣ ይለዋል፣ ከጉበት አምጥቶ ይለቃል። ይሄ ግን ሆርሞን የስኳር መጠኑን በጣም ዝቅ እንዳይል ያደርጋል፣ ጠቀመ። በሌላ በኩል ደግሞ የአደጋ ምልክት ስለሆነ ሰውነት አደጋ ላይ ነው፣ ወደ ችግር ላይ ወድቋል ሲል ነው ዘሎ የሚገባው ከሌሊቱ 10 ሰዓት ገና። እና ልክ እንደ በጣም እንደተደናገጠ ወታደር ከላሽንኮቡን በያቅጣጫው ለሚተኩሰው አይነት ካየኸው ሌላም አደጋ አለ ብሎ ስለሚያስብ ሰውየውን ኖራፒኔፍሪን የፍላይት ኦር ፋይት ሮጦ እንዲያመልጥ ወይም ተዋግቶ እንዲሞት ሰውየውን ማንቀሳቀስ። ስለዚህ ስነ ልቦናዊ ጭንቀትም ይፈጥራል ግለሰቡ ላይ። ስለዚህ አንዳንድ ሰዎች የጭንቀት ስሜት ፍርሃትም ሊላቸው ይችላል። አንዳንድ ጊዜም ደግሞ የጭንቀት ሆርሞን በጣም ከፍ ሲል በዛን ሰዓት ነው አንዳንድ ጊዜ የሃርት አታክ ወይም ልብ ደጋ ላይ የሚወድቅበት ጊዜ እና ይሄ እንግዲህ በአንድ በኩል መስቀል ወተሰላሰጪ ነው ይዘው የሚመጣው፣ ስኳርህን ስተካክላል። በሌላ በኩል ደግሞ አደጋ በሌለበት ሁኔታ እንዳለ አድርጎ የልብ ትርታንም ይጨምራል። ልክ ሮጦ ለማምለጥ እንዲሆን ያደርጋል እና ስለዚህ አንዳንድ አደጋዎችም አሉ። ስለዚህ ይሄ በጣም የታወቀ ሆርሞን ነው ኮርቲዞል።
መልካም ፕሮፌሰር ዮናስ፣ ይህን ቀደም ብለው ዘርዘር አድርገው ያስረዱንን ይህ ኮርቲዞል የተባለ የሰውነት ቅመም ወይም ሆርሞን ጤናማ ሂደቶችን ተከትሎ ከፍና ዝቅ የሚልበትን ይህን የተፈጥሮ አሰራር የሚያዛባ ወይም የሚያውቅ ከጭንቀት ጋር የተዛመደ ሁኔታ በማነጻጸር ደግሞ ቢያስረዱን።
ኮርቲዞል የጭንቀት ሆርሞን ፈልፈታ ይባላል። ማለት ምንድን ነው? ይወጣና ይወርዳል። ሰው ወደ ላይ ይወጣል፣ ከዛ ይወርዳል። ብዙዎቹ ኖርማል የሆኑት ነገሮች ለምሳሌ ያክል ሲበላ አንድ ሰው ፓልሰታይል ሪስፖንስ ማለትም ኢንሱሊንም ከፍ ይላል፣ ሌሎች ወደ ይወጡ እና ቶሎ መስመር መስመር አስይዘው ከዛ ይወርዳሉ ሆርሞኖች። ይሄ ኖርማል ነው ፓልሰታይል ነው። ይሄም ኮርቲዞሉ ከሌሊቱ 10 ሰዓት ይወጣና ይወርዳል። ግን አንዳንድ ሰው ደግሞ ከፍተኛ ስትረስ ውስጥ ካለ እና ስትረሱን የሚወጣ ካልሆነ በስፖርት በተለያየ መንገድ ይሄ ኮርቲዞሉ ወጥቶ መውረድ አለበት። ከአንድ ሰዓት ሁለት ሰዓት በኋላ መውረድ አለበት በተለመደው በጤናማ ሁኔታ። ግን ይወጣና በዛው ከፍ ብሎ ከቀረ በእንግሊዝኛ ቋንቋ ክሮኒክ ስትረስ አደጋም ሳይኖር አለ ብሎ እንዲሰማው ያደርጋል። ነገር ግን ይሄ ግለሰብ በርባቅ ደጅ የምትተኮስበት ከሆነ ያ ሆርሞን ከፍ ብሎ ነው የሚቆየው ማለት ነው።
ይሄ ግን በመደበኛ ቅድም በገለጽናቸው ሰዎች ተደራራቢ ጭንቀት ባላቸው ሁኔታ ውስጥም የኢትዮጵያን ምሳሌ ብናደርግ አድማጮቻችን ውጭም ያሉ አገር ውስጥ ባለው ሁኔታ የሚሆን በግል ኑሯቸው ባሉበት በሚያስጨንቋቸው ነገሮች አሁን ያሉት ሁኔታ ይከሰታል። ከፍ ብሎ መውረድ ሲገባው እዛው ከፍ እንዳለ እየተባባሰ ሊቀጥል ይችላል።
አዎ ጠቅማ ያለው ብሎ እኮ ነው ሰውነት ያንን ነገር የሚፈጥረው ለመከላከል ነው። አደጋ ደርሶብኛል ዙሪያው ገደል ሆኗል ብሎ እንዲል የሚያደርገው ሰውነትን። ነገር ግን ልክ ነገሩን ስኳሩን አስተካክሎ ምን ካለ በኋላ መውረድ አለ። ግን ያለው ስትረስ በጦርነት ሊሆን ይችላል ወይም ደግሞ የሰቆቃ ዜና ከቀን በቀን በቲቪም በዩቲዩብም በሆኖም ሊሰማ ይችላል አንድ ሰው። ያንን በፈር ለማድረግ ያንን መመከቻ በስፖርት ሙዚቃ በመስማት ወይም በጸሎት ወይም ከጓደኛ ጋር በማውራት ወይም እንደዚህ አይነት ነገር ተጠቅመውን ሰውነቱ እንዲከላከል የሚያደርጉ ሰዎች ጤንነታቸውን ለመጠበቅ ይጠቅማቸዋል። ነገር ግን እንደዚህ ከባድ ስትረስ ውስጥ በሆነው ያሉ ሰዎች እንግዲህ በትዳርም በምንም ሊሆን ይችላል። አንድ ሰው ከአንድ ጎረቤት ቢጋጭ አንድ ነው፣ ግን ከአርባ ጎረቤት ጋር ከተጋጨ ይሄ ስትረስ ሆርሞኑ ከፍ እንዳለ ነው የሚቆይ። ያንን መከላከያ በተለያየ መንገድ መጠቀሙ ነገሩን ያወርድ ይታወቃል። አንዳንዱ ደግሞ ይህንን ስትረስ ለመከላከል መጠጥ ሊጠጣ ይችላል። መጠጥ ሲጠጣ ደም ስር ትንሽ ዘና ይላል፣ ብለድ ፍሎው ይጨምራል፣ ስትረስ ስሜቱም ይቀንሳል። ነገር ግን ችግሩ ያው በመጠጥ ደስታ ይገኛል ብላችሁ መጠን አትለፉ ትቃጠላላችሁ ያለው በደንብ ማን እንደጻፈው አላውቅም። የገባው ሰው ይህ ሰውነት እንዴት አድርጎ ከአንድ መለኪያ ወደ ሁለት፣ ከሁለት ወደ ሶስት፣ ከሶስት ወደ አምስት እያለ እንደሚሄድ ነው። እና ያ አደጋ አለው። ግን ለጊዜው አንዳንድ ሰዎች እኮ ከባድ ስትረስ ውስጥ ውለው መጥተው አንድ ብርሌ ጠጅ ከጠጣ ተለልለው ችግሩ እንግዲህ ወደ 10 ብርሌ እንዳይሄድ ነው።
መልካም ፕሮፌሰር ዮናስ፣ ለመፍትሄ የሚበጁትን በተጨባጭ የተፈለገውን ውጤት ማምጣት ያስቻሉትንም ሌሎቹንም ጨምሮ በሰዎች አእምሮ የሚብላሉ ጥያቄዎችን እናነሳለን። ነገር ግን ቅድም እንደገለጹት እንዲህ ያለው ሁኔታ ሲፈጠር ካላወቅን መፍትሄ ፍለጋ ስለሌለ ሰዎች ይሄ አስጨናቂ ሁኔታ የጤና ጠንቅም ሊሆን እንደሚችል ከስነ ልቦናውም አእምሮ ጤናውም የጠቅላላ ሰውነት ጤናም በሽታም መከላከል ጨምሮ ለተለያየ ሁኔታ ሊያጋልጥ የሚችል መሆኑን መረዳት እንዲችሉ እናም መፍትሄ ፍለጋ እንዲያስቡ ምን ማድረግ አለባቸው?
ብዙ ጊዜ ሰዎች ከልክ በላይ ጭንቀትም ሲሰማቸው ማጀራቴን ጨመደደኝ፣ ጨጓራዬን አቃጠለኝ፣ ግልጽ በሆነ መንገድ ማሰብ አቃተኝ፣ ከምግስቴ ከፋ ላይ ብዙዎቹ ምልክቶቹን ያውቋቸዋል። እና አንዳንዴ ሰውነትን ማዳመጥ ጥሩ ነው። ማይንድፉል ማነር ግን ከመጠን በላይም ደግሞ እንደው አንዷን ነገር ይዞ በጣም በማጋነን ለምሳሌ አሁን አንድ ሰው ደንገጥ ብሎ የልብ ትርታ ከፍ ግን ኖርማል ነው። ግን ለምን ከፍ አለ ልብ ትርታ ብሎ ደግሞ ገበለጸ መደናገጥ ከድጡ ወደ ማጡ ነው የሚሆነው።
ሌላ ጭንቀት መጨመር ነው
መጨመር። ስለዚህ ነገሮችን በልኩ መውሰድ ከተቻለ ምልክቶችን ልብ ማለት ጥሩ ነው። ያንን ምልክት ለምሳሌ አንድ ሰው ሰውነቱ ላይ የስትረስ ስሜት ሲሰማው ትንሽ ዞር ዞር ብሎ ይመጣ እኮ ይቀንሳል የስትረሱ መጠን። ይሄ ደሙን ለከተ ምናምን ለውጥ ላይ ነው። ፐርሲቭ ዲስትረስ ግለሰቡ ስትረስ ተሰማኝ የሚለው ራሱ ክብደት አለው።
ጭንቀት ተሰማኝ ብሎ ማሰብ በራሱ ትኩረት ይፈልጋል።
ትኩረት ይፈልጋል። real or perceived stress ዋንታው ለሰው ስትረስ ሲሰማው ጤናማ በሆነ መንገድ ሄዶ ወክ አርጎ መምጣት አምስት ደቂቃ ሊሆን ይችላል ወይ ከወንበሩ ተነስቶ መስኮት ራቅ ብሎ ማየት ለምሳሌ ኮምፒውተር ስክሪን ላይ ዝም ብሎ ብዙ ሰዓት መቆየት አይን ላይ ስትረስ ትሬን ያመጣል። ያ ደግሞ የተለያየ ለውጦች ያመጣል ሰውነት ላይ። ስለዚህ ጠና ብሎ ወንሽ መስኮት መልከት ሲያደርግ በመጠኑም ቢሆን ያንን የስትረስ ትልቀን ይችላል። ስለዚህ አይናቅም አንድ ሰው የስትረስ ስሜት ሲኖረው ባለው አቅም ጤናማ በሆነ መንገድ ወይ በስፖርት ወይ ትንሽም ዞር ዞር በማለት ሁለት ደቂቃ ሊሆን ይችላል ሶስት ደቂቃ ሊሆን ይችላል። ዋናው ነገር ግን ስትረስ አይኖርብኝ አጠገቢ አይድረስ የሚባለው አቨርሽን ስትረስ ጭራሽ በጣም በሚገርም ሁኔታ ስትረሱ ዘሆን ያከለ ከትንሽ ወደ ተራራ ነው ከፍ የሚለው።
ሌላ ጭንቀት ጋባዥ ነው
ይብሳል ይብሳል። መካድ ማለት ስትረስ አይኖርም ብሎ ዝም ብሎ እንደው አየር ላይ መሆን የለም። ግን ስትረስ ሲሰማም ደግሞ ተገቢውን ማድረግ ይኖርባታል ወይ ይኖርበታል።
ፕሮፌሰር ዮናስ ከጀመሩት ብንለጠቅ በአንድ በኩል ጭንቀት አይኖርብኝ አይባልም በመግቢያችን ጠቆም እንዳደረግ ነው። ጭንቀት የህይወት አካል ነው። ሁሉም ሰው በአንድ ምክንያት ወይ በሌላ መጠኑ ይለያይ እንጂ አስጨናቂ አሳሳቢ ጉዳይ ገጥሟል እንዴት ይወጣዋል ከባድም ቀላልም ይሁን ነገሮችን ረጋ ብሎ መወጣት የሚችልበት መላ ይፈልግ ምን ማድረግ አለበት የሚባለው ነው እንጂ ጨርሶ አይኑር አይደለም የሚለውን ይዘን። ነገር ግን ጭንቀት ሲኖር ሰዎች የሚያደርጓቸውን አንዳንዴ የጥሞና ጊዜ መውሰድን በተለይ ከምስራቁ ባህል የተወሰደው በእንግሊዝኛው ማይንድፉልነስ የሚባለው አንዳንዴ ራሱን የቻለ የልምምድ እንቅስቃሴም እንዳለው ይታወቃል። ሰፊ ነገር ነው። ወይም ደግሞ ቀደም ብለው ጥቅስ ያደረጉትን የመሰለ ሰውነትን ለማፍታታት ረዘም ያለ የእግር ጉዞ ማድረግ የመሳሰሉን እንደ ጥሩ የሚነገሩ አሉ። በእርግጥ እነኚህ ሳይንሳዊ መሰረት ይኖራቸው ይሆን ጭንቀትን ለማርገብ ለመቀነስ እንዳንዴም ለመከላከል ጭምር እንደ ተጨባጭ መፍትሄ ይታያሉ ወይ ሌሎችም ካሉ?